በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለበዓለ ሆሳዕናው በሰላም አደረሳችሁ። ለዚህ በዓለ አስተንትኖ ይረባን ዘንድ መሪ ቃል አድርገን የምንወስደው ከማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ያለውን ክፍል ነው። በተለይም ትኩረታችን የሚሆነው ጌታችን ኢየሱስ ክርስቶስ ሐዋርያቱን ልኮ በክብር ወደ ኢየሩሳሌም የሚገባበትን አህያ ፈተው እንዲያመጡለት ያዘዛቸውን ጥቅስ በመውሰድ ነው። ለሐዋርያቱም እንዲህ አላቸው፣ በአቅራቢያችሁ ወዳለው መንደር ሂዱ፣ እንደ ደረሳችሁም አንዲት አህያ ከነውርንጫዋ ታስራ ታገኛላችሁ፣ ፈታችሁ ወደ እኔ አምጧት። ማንም ሰው ለምን እንዲህ ታደርጋላችሁ ቢላችሁ ጌታ ይፈልጋችኋል በሉት፣ ወዲያውኑ ይሰዳቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 2 እስከ 4። የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል ከማክበራችን አንድ ሳምንት በፊት ባለው ሰንበት የዚሁ መሲህ በታላቅ ክብር ወደ ኢየሩሳሌም የመግባት በዓል ማለትም በዓለ ሆሳዕና ይከበራል። ሆሳዕና ማለት የቃሉ ትርጓሜ አሁን አድን ማለት ነው። በትንቢቱ መሠረት በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደምናነበው ጌታችን ኢየሱስ ክርስቶስ ትሑት ሆኖ በትሑት እንስሳ ላይ ተቀምጦ በታላቅ ክብር ወደ ኢየሩሳሌም እንደሚገባ ተተንብዮአል። በምድራዊው ሐዋርያዊ አገልግሎቱ መጨረሻ ሳምንት ሕዝቡ ከትንሽ እስከ ትልቅ ክርስቶስን እንደ መሲህ እንደ ንጉሥ አድርገው ተቀበሉት። ሐዋርያቱ እንደ ታዘዙት አህያዋን ፈተው አመጡለት። ጌታ ከፈለገና ከፈቀደ ማን ታስሮ ይቀራል? እሱ ከፈለገስ ማን ይከለክለዋል? ሐዋርያቱ እንደ ተላኩት ሄዱ። እንደ ተላኩትም ሁሉ ነገር ተሳክቶላቸው አህያዋን ከነ ውርንጫዋ ፈተው አመጡለት። ከዚያም ልብሳቸውን በጀርባዋ ላይ አኖሩ። ሕዝቡም በምድር ላይ ሸማቸውን አነጠፉ። የዘንባባ ዝንጣፊና የወይራ ቅርንጫፎች ይዘው በዝማሪያቸውና ለንጉሥ በሚገባ ለንጉሥ በሚስማማ ከፍተኛ እልልታ ከፍተኛ መዝሙር አጀቡት። የጌታን ወደ ኢየሩሳሌም መግባት በዝማሪያቸው አደመቁት። ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም ብለው ዘመሩ። የማቴዎስ ወንጌል ምዕራፍ 21 ቁጥር 9። ሕዝቡ በዚህ ጩኸት አማካይነት የሚጠይቀው ድህነት ግን መዳን የሚፈልገው መዳን የሚሻው ከሮማውያን ጭቆና ነበር። ነፃ መውጣት የሚፈልጉት ከጊዜያዊው ባርነት ነበር። የሚፈልጉትም ንጉሥ ጦረኛና በሰው ኃይል በመሳሪያ ኃይል በጉልበት የሚያምን የሚዘርፍና የሚያጠፋ አይነት ንጉሥ ነበር። ምክንያቱም ጭቆናና ባርነት አስመርሯቸው ስለነበር። በባህሪውም ሆነ በአሰራሩ ልዩ የሆነው እግዚአብሔር ግን በልዩና ከሰው ማስተዋል በላይ በሆነ መንገድ ጊዜያዊ ሳይሆን ዘላለማዊ ነጻነት ለማወጅ ከጊዜያዊ ባርነት ሳይሆን ከኃጢአትም ባርነት ለማውጣት ትሑት ሆኖ በትሑት መንገድ በትሑት እንስሳ መጣ። ሰውን ቀድሞ ሲፈጠር የነበረውን ግርማ ቀድሞ ሲፈጠር የነበረውን ክብር በእግዚአብሔር መልክና አምሳል ተፈጥሯልና ያንን ክብር ለመመለስ ጌታችን ኢየሱስ ክርስቶስ በሞቱ ሞትን ሊገድል በንጹሕ ደሙ የነፍስን ኃጢአት ሊያጥብ ደካማነታችንን ተጠቅሞ ያዋረደንን ሰይጣን ሊያዋርደው እኛም ሥጋችን አሸንፎን ከተጣልንበት የጨለማ ጉድጓድ ውስጥ በመስቀሉ ጥበብ ሊያነሳንና ከፍ ሊያደርገን አዲስ ፍጥረት ሊያደርገን ከዳኑት ከቅዱሳንና ከጻድቃን ጋር እንድንቆጠር ሊያደርገን ወደ እያንዳንዳችን ሕይወት ትሑት ሆኖ ገባ። እኛም ሆሳዕና አሁን አድን ብለን ተቀበል ነው። ሆሳዕና በአርያም እያልን ዘመርን። አርያም የራሱ የእግዚአብሔር የክብሩ ማደሪያ የሆነውን ሰማይን የሚያመለክት ነው። የዝማሬውም ትርጉም ማደሪያህ በሰማይ የሆነ ማደሪያህ በሰማይ የተሰራ በእጅ የተሰራ ሳይሆን ካንተ ጋር ለዘላለም የሚኖረው በሰማይ የምትኖር በባሕሪህም ሰማያዊ የሆንህ መድኃኒት ሆይ አዳኝ ሆይ አሁን አድነ የሚል ነው። በዚህ ቀን ትሁት መሆን እንዴት ከፍተኛ ትሩፋት እንዳለውም የምንማርበት ቀን ነው። በዚህ ቀን ትሁት መሆኑን ለመግለጽ እሱም እንደ ጦረኛ በፈረስ ሳይሆን እንደ የሰላም ንጉሥ፣ እንደ የሰላም አለቃ ሆኖ በመምጣት ትህትናውን አሳየ። ሊቀመጥበት የመረጠው እንስሳ አህያ፣ የአህያ ውርንጫ ናት። በዚህች እንስሳ መቀመጡ፣ በዚህች እንስሳ መጓጓዙ የራሱ የሆነ ትርጉም አለው። በጥንት ዘመን ወቅቱ ዘመነ ጸብ የጦርነት ዘመን ከሆነ አባቶች ነቢያት በፈረስ ተቀምጠው ዘገር ነጥቀው ጦር ይዘው ይታያሉ። ዘመኑ ዘመነ ሰላም የሆነ እንደሆነ ደግሞ በአህያ ተቀምጠው መነሳንስ ይዘው ይታያሉ። የዚህ ምስጢሩ ደግሞ ጌታችን ኢየሱስ ክርስቶስ በአህያ መቀመጡ ማለት ነው። ሸሽቶ አያመልጥም፣ አሳዶ አይዝም ማለት ነው። በተጨማሪም ካልፈለጉኝ አልገኝም፣ ከፈለጉኝ አልታጣም ማለቱ ነው። ሌላው በአህያ የመቀመጡ ምስጢር ደግሞ በንጹሐን በየዋሃን በገሮች አድሬባቸው እኖራለሁ ማለቱ ነው። ይህን ሁሉ ለማመልከት ይህች የትሑት እንስሳ አህያ ተመረጠች። እኛ ለስድብ እንዲሁም በእግዚአብሔር መልክና አምሳል የተፈጠረውን ሰው ዝቅ ለማድረግና ለማዋረድ የምንጠቀምበት እንስሳ በጌታ የተመረጠ ሆነ፣ በጌታ የተወደደ ሆነ። የተዋረዱትን ማንሳትና ማክበር ባሕርይ የሆነ ጌታ ይህችን እንስሳ በመምረጥ ይህችን እንስሳ በመውደድ ትሕትና ትልቅ ቦታ እንደሚያደርስ አሳየን። ስለዚህ አህያዋ ከእስራቷ ተፈታች። መፈታት ብቻ አይደለም፣ ተፈታ ወደ ክብር ቦታ ነው የመጣችው። ቀድሞ የተለያየ ከባድ ሸክም ሰው በጣቱ እንኳን ሊነካው የማይችለው ወይም ደግሞ ተጋግዞ በጀርባዋ ላይ የሚያስቀምጠውን ተጭና የምትመላለስ የነበረች አሁን ሰማይና ምድር እንኳ የማይሸከሙትን የእግዚአብሔርን ልጅ ከድንግል ማርያም ቀጥላ ድንግል ማርያም በማኅፀኗ ተሸከመችው። ከዚያ ይህች ትሑት እንስሳ በጀርባዋ ተሸከመችው። የዚችን እንስሳ የመፈታት ትርጉም ስንመለከት ደግሞ ከዚያ ጊዜ ጀምሮ ሰውም ከማይሠራ ኀጢአት የሚፈታበት ወቅት እንደ ደረሰ የሚያሳይ ነው። የሰውም ከባርነት ወደ እግዚአብሔር ልጅነት ወደ ክብር ከፍ እንዳለ የሚያሳይ ትርጉም ነው። በወንጌሉ አስተውለን ካነበብነው ጌታችን ኢየሱስ ክርስቶስ ሐዋርያትን ሲያዝ ፈታችሁ ልቀቋት አይደለም ያለው፣ ፈታችሁ ወደ እኔ አምጧት ነው። ሰውም በክርስቶስ መሥዋዕትነት ከዳነ በኋላ ወደ እግዚአብሔር ከተመለሰ በኋላ ከኀጢአቱ ከታጠበና ከነጻ በኋላ እንደገና ተመልሶ በክፋት ማሰሪያ በጥላቻ ገመድ ራሱን ሊያስር ራሱን ሊተበትብ አይገባውም ማለት ነው። ምክንያቱም የተፈታው ሁሉ ነጻ የወጣ ሁሉ ኀጢአቱ የተደመሰሰት ሁሉ የተደመሰሰለት ይቅር የተባለ ወደ እግዚአብሔር ነው የሚመለሰው እንጂ በባሰ መልኩ ኃይሉን አጠናክሮ ወደ ኀጢአቱ ጉድጓድ ወደ ጥልቁ መግባት የለበትም። እግዚአብሔር ዕድልን የሚሰጠው ይቅርታ የሚያደርገው ወደ ራሱ ለመመለስ ነው፣ ሰው ይድን ዘንድ ነው። ስለዚህ ፈታችሁ ልቀቋት ሳይሆን ፈታችሁ ወደ እኔ አምጧት አላቸው ሐዋርያት። እኛም ከታሰርንበት ብዙ የክፋት ገመድ እግዚአብሔር በማያልቅ ምሕረቱ ከፈታን በኋላ ሁለተኛ ዕድል ከሰጠን በኋላ ሸሽተን ማምለጥ መኮብለል ሳይሆን ወደ እርሱ ነው መመለስ የሚገባን። ክርስቶስ ነጻ የሚያወጣህ ነጻ የሚያወጣሽ ሊያከብርህ ወይም ሊያከብርሽ ነው። ያም ብቻ አይደለም፣ ሊከብርብህም ይፈልጋል፣ ሊደሰትብህ ይፈልጋል፣ በአንተ አማካኝነት መልእክቱን ማስተላለፍ ይፈልጋል። ስለዚህ ሊከብርብህ ነው እንጂ ተዋርደህ እሱንም በሕዝብና በአሕዛብ ወይም ደግሞ በማያምኑ ሰዎች ፊት እንድታዋርደው ወይም ከእርሱ እንድትኮበልል አይደለም። አህያዋ ከስራቷ ተፈታ የክብር እንስሳ የንጉሥ አገልጋይ ነው የሆነችው። ሮጣ አላመለጠችም። ክርስቶስም ተግባሩ ባሕሪው ሰውን እንዲህ ማክበር ከፍ ማድረግ በጸጋ ማስዋብ የራሱ ማደሪያ ማድረግ ነው። ስለዚህ የሆሳና በዓል ስናከብር እንደው ዝም ብለን እንደ ቲያትር እንደ ድራማ የሚደረገው ነገር ሁሉ አይተን ወደ የቤታችን መመለስ ማለት አይደለም። እያንዳንዱ የምናደርገው እንቅስቃሴ በዚህ በዓል በተለይ በሆሳና ቀን የራሱ ትርጉም ሊኖረው ይገባል። የምናያቸው ነገሮች፣ የምናዳምጠው የእግዚአብሔር ቃል፣ እነዚህ ነገሮች ሁሉ በጌታችን ኢየሱስ ክርስቶስ ሕማማት ሳምንት አልፎ ወደ ትንሣኤው ክብር የሚያደርሰን ነው። በትንሣኤ ደግሞ ከክርስቶስ ጋር ከተነሳን በኋላ መኮብለል ሳይሆን በትንሣኤ ጸጋ መኖር መጀመር ነው። በቃ ይሄ ነው ጠቅላላ ትርጉሙ። ስለዚህ ጌታችን ኢየሱስ ክርስቶስ በሰው ልብ ውስጥ ምቹ መኖሪያን፣ ምቹ ማረፊያን ማግኘት ነው የሚሻው። በወንጌሉ ሐዋርያትና እዚያ የነበሩ ሰዎች የለበሱትን ነው ያነጠፉለት የነበረው። እርሱ በሚሄድበት መንገድ ላይ በአህያ ጀርባ ላይ ኮርቻ ሳይሆን ልብሳቸውን አነጠፉ፣ እንዳይቆረቆር፣ የበለጠ እንዲመቸው፣ የበለጠ ተመችቶ ተደላድሎ እንዲቀመጥ መንገዱ ሩቅ ስለሆነ። አንዳንዴ በልባችን ውስጥ የተከማቸው የኃጢአት እሾህ ክርስቶስ ደልቶት በእኛ እንዳያርፍ፣ በእኛ ውስጥ እንዳይቀመጥ፣ በእኛ ውስጥ እንዳይኖር እየወጋጋ ከሕይወታችን እንዳያባረረው መጠንቀቅ ያስፈልጋል። ቀደም ብለን እንዳልነው ሰዎቹ ልብሳቸውን አነጠፉለት። ልብስ እንደው ጥቅሙን እንደዚሁ እንደ ፈጠን ብለን ስናየው በአካል ያለውን ነውርም ሆነው ሁሉን ነገር ይሸፍናል። ክርስቶስንም እነዚያ ሰዎች ይህንን ድርጊት በሚፈጽሙበት ጊዜ ልብሳቸውን ሲያነጥፉ ምን ማለታቸው ነው? አንተም ከባቴ አበሳ ነህ፣ አበሳን፣ ክፋትን፣ ኃጢአትን የምትሸፍን ነህ ማለታቸው ነው። በሌላ በኩል ደግሞ ልብሳቸውን ማንጠፋቸው እንኳን አንተ የተቀመጥክባት አህያ እንኳ እግሯ መሬት አዋራ ድንጋይ ሊነካት አይገባም ሲሉ ነው። እግዚአብሔር ያከበረው በሁሉ ዘንድ በሁሉ ሰዓት በሁሉ አካባቢ የተከበረ ነው። አህያዋ ይህንን ንጉሥ ስለያዘች ሌላ ጊዜ ዞር ብረው ማያዋት ለስድብ የሚጠቀሙባት ከአቅሟ በላይ ጭነት የሚጭኑባት አህያ ክርስቶስን ስለያዘች ያ ሁሉ ክብር ተሰጣት። በልቡ ክርስቶስን የተሸከመም በሰውም በእግዚአብሔር ፊት እንደዚሁ ክብሩን ያገኛል። ዓለማዊ ክብር አይደለም፣ መንፈሳዊ ክብር። እሱ በሚያልፍበት ሁሉ ከተማዎች፣ አካባቢዎች የእግዚአብሔር በረከትም አብሮ ያልፋል፣ በዚያም አካባቢ ይኖራል። እነዚያ ሰዎች እንዲህ አድርገው ንጉሡን ተቀበሉት፣ ዝማሬ ማከሉበት። እርሱም የዋህ ነውና ለየዋሆቹ እንደ ልመናቸው፣ እንደ ዝማሬያቸው፣ እንደ ጩኸታቸው፣ እንደ ንጹሕ አምልኳቸው አደረገላቸው። በተለያየ የወንጌል ክፍል እንደምናነበው በተለይ በዚህ በማቴዎስ 21 ከቁጥር 12 ጀምሮ ያለውን ስናይ እንደ ለእያንዳንዱ እንደየ አስፈላጊነቱ የዕውራንን ዐይን አበራ። በየመንገዱና በየጸበል አጠገብ በቃሬዛ ላይ ተኝቶ የነበሩትን ሽባዎች ረታ። ጎባጣዎች ቀጥ ብለው ሄዱ፣ ለምጻሞች ነጹ፣ ዱዳና ደንቆሮ የነበሩ ሰዎች ሁሉ መናገርና መስማት ጀመሩ። በአንጻሩ ደግሞ ድነናል የሚሉ ቤተ መቅደሱን ሞልተውት የመምራትና የማስተማር ስፍራና ኃላፊነት የተሰጣቸው ግን የጸሎት ቤቱን በማቴዎስ ወንጌል ምዕራፍ 21 ከ12 ቀጥሎ ያለውን እንደምናነባው እንዳልነው የወንበዴ ዋሻ፣ የጥልና የክርክር፣ የመሸጫና የመለወጫ፣ የግፍና የጭካኔ፣ የሐሜት ማዕከል፣ የስም ማጥፋት ማዕከል አድርገውበታልና እነዚህ አይነት ሰዎች የአእምሮ ዕውርነታቸው ሳይበራ እንደ ምሳር እጀታ የተቆለመመው አመለካከታቸው ሳይቃና ቀረ። የእነርሱ አእምሮ እንዲሁም እምነት መጣመሙ ሳያንስ ሕዝቡን ባላቸው ሥልጣንና ተሰሚነት ሆሳዕና አሁን አድን ብለው ያከበሩትንና የለመኑትን አምላክ ሳምንት ሳይሞላው ይሰቀል፣ ይሙት፣ ይጥፋ፣ ይወገድ ብለው እንዲጮሁ አሳቷቸው። ንጉሣችን አይደለም እንዲሉ እንዲክዱ አደረጓቸው። እነዚህ አይነት ሰዎች ሊፈወሱ አልቻሉም። የመጣላቸውን በረከት ከእግዚአብሔር ዘንድ ሊቀበሉ አልቻሉም። እግዚአብሔር በማያልቅ ምሕረቱ ይቅር ይበለን እንጂ ስንቶች በእኛ ምክንያት ስተዋል። ስንትስ ነፍስ እንደ ገሃነም የተዘጋጀች ያደርገናታል። በእኩይ ምግባራችን፣ በማታለል ግማሽ እውነት እየተናገርን በተለይ በእምነቱ ጠንካራ ያልነበረው ሕዝብ በቀላሉ ተታለለ። ሆሳና በጌታ ስም የሚመጣ የተባረከ ነው ያለው ጠንካራ እምነት አልነበረውምና በመሪዎቹ ተሸነገለ። ማስተዋልም ጎድሎት ነበርና እንደ ቦይ ውሃ ወደ መሩት ሄደ። በአይሁድ አለቆችና በሐሰት ምስክሮች ተታለለ። ስለዚህም በአርብ ስቅለት ቀን እንደምናነበው ያከበረውን ጌታ ማዋረድ፣ የዘመረለትን መሲህ መርገም ጀመረ። እግዚአብሔር ይቅር ይበለን። እግዚአብሔር አስተዋይና መልካም ልቦናን ይስጠን፣ እንደዚህ እምነታችን በቀላሉ ሚዛን ወደ ደፋበት እንዳይሄድ። አሁን አድን ያሉትን ጌታ ወገናዊነታቸውን ወደ ጲላጦስና ወደ አይሁድ አለቆች አድርገው ለገዢው ስቀለው ብለው የጩኸት ልመናቸውን አቀረቡ። በጌታ ስም የሚመጣ የተባረከ ነው ያሉትን ያህል የዘመሩለትን በእርሱ ምክንያት እግዚአብሔር አብን ያመሰገኑት ሁሉ ድምፃቸውን አስተባብረው ድምፃቸውን ከፍ አድርገው ረገሙት። የተወደዳችሁ ሕዝበ እግዚአብሔር፣ ይህንን የሆሳዕና በዓል ስናከብር እኛስ እንዴት ነው ይህንን መሲህ የምንቀበለው? ለዘመናት ዘምረንለታል፣ ለዘመናት ሆሳዕና ብለናል። እናውቀዋለን እንላለን፣ እናምናለን እንላለን። እውቀታችንም ከእሱ ጋር መተዋወቃችን ወይም ደግሞ እምነታችን በእሱ ማመናችን ምን ያህል ጥልቅና ጠንካራ ነው? ክርስትናችን ሲፈተን ወይም በነገሮች ስኬታማ ሳንሆን ስንቀር በተለያዩ ጥቅማጥቅም ስንደለል ወይም በፍርሃት ስንዋጥ መዝሙራችንና መፈክራችን ምንድን ነው? ሆሳዕና አሁን አድን፣ በእግዚአብሔር ስም የሚመጣ የተባረከ ነው ማለታችንን እንቀጥል ይሆን? እንጸናለን በጊዜውም ያለ ጊዜውም? ወይስ እንደዛ ዘመን ሰዎች ሐሳብ እንቀያየራለን? ቅድም እንዳልነው ሚዛን ወደ ደፋበት የእኛም እምነት እንደዚሁ ይዋዥቃል። እነርሱ ሲመቻቸው ወይም ከእርሱ አንድ ነገር ሲፈልጉ ነበር የሚለምኑት። በዚህ ነገር አልፎ አልፎ መፈተናችን አይቀርም ሰዎች ነንና፣ አንዳንዴ በቃላችን ሳይሆን በምናስበው ክፉ ሐሳብና ድርጊት ክርስቶስን በቀን ስንት ጊዜ እንሰቅለዋለን? በቀን ስንት ጊዜ ይሰቀል ብለን እናውጃለን? ሆሳዕና እያለን የምናወዛውዘው ዘንባባ ከደስታ መግለጫነቱ በተጨማሪ በተቃራኒው ደግሞ ሌላ መልእክትም አለው። ዘንባባውን ስናወዛውዝ ከግራ ወደ ቀኝ ስናደርገው ይታጠፋል፣ ከጭንቅላቱ ጎበጥ ይላል። የእኛም እምነት አንዳንዴ እንዲህ ይተጣጠፋል፣ ቀጥ ያለና ጠንካራ አይደለም። እንዲህ ማለታችን ነው ዘንባባውን ስናወዛውዝ በሌላ መልኩ። ስለዚህ በዚህ ቀን የሚከናወነው እያንዳንዱ ሥርዓት ትርጉም አለው ብለናል ቅድም። ከመንገድ ስንወጣ ግን ያኔ ወደ ልቦናችን ቶሎ ተመልሰን በንስሐ ወደ እርሱ መቅረብ ነው። በንስሐ መመለስ ያስፈልጋል። አሊያ በጥንታውያኑ እንደነበረው የእምነት መዋዠቅና ሚዛን ወደ ደፋበት በደመነፍስ መሄድ በዚህ ዘመን አማኞችም ዘንድ ሊከሰት የሚችል ነው። እንደው ዝም ብለን እነዛን አይሁዳውያንን መርገም እነሱን መኮንን ብቻ አይደለም፣ በየደቂቃው በሕይወታችን ሊከሰት የሚችል ጉዳይ ነው። የሃይማኖት የእምነት ጽናት ከሌለን ደግሞ ከመረቀው ጋር ስንመርቅ ከረገመው ጋር ስንረግም እንዲሁ እንደ ባክንን ራሳችንን ሳንሆን እናልፋለን። እንግዲህ በዘመኑ የነበሩ ሰዎች ልብሳቸውን አነጥፉለት ብለናል። እኛ ምናልባት እንዲህ ማድረግ አይጠበቅብን ይሆናል። ቢያንስ ግን በእኔ እምነት አንድ ልናደርገው የምንችለው ቀላል ነገር አለ። ኃጢአታችንን፣ የልባችንን ክፉ ሐሳብ፣ ጥልና ክርክራችንን ከእግሩ ስር እናኖረውና እርሱ ረግጦት እርሱ በላዩ ላይ ሄዶበት ሥልጣኑን ይቅርባይነቱን በደል የመደምሰስ ኃይሉን አሳይቶት ይለፍ። በክብር ወደ ኢየሩሳሌም እንደ ገባ ወንጌሉ ያውጃል። በእኛም ሕይወት ውስጥ ይገባ ዘንድ ያስፈልጋል። እኛም ከእርሱ ትሕትናን እንማር። ምክንያቱም እሱ ዝቅ ያሉትን በፍትሕ ይመራቸዋል፣ ለትሑታንም መንገዱን ያስተምራቸዋል ይላልና ዘማሪው ዳዊት መዝሙር 24 በቅንፍ 25 ቁጥር 9 ላይ። የተባረከና የተቀደሰ በዓለ ሆሳዕና ያደርግልን። የምንጀምረውም የጌታችን የኢየሱስ ክርስቶስ የሕማማት ሳምንት የእሱ ሥቃይ ትሩፋት ተካፋዮች ያደርገንና ለትንሣኤውም በሰላም ያደርሰን። ሰላም ወሰና